ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 3 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
ጠቅላይ ሚኒስትር አብይ አህመድ 100 ቀን ደፈኑ።
ለትንሽ ኢትዮጵያ ሊቃን ብቻ በሚገባ ቋንቋ ሳይሆን የኢኮኖሚውንም የፖለቲካውንም የችግራችንንም ነገር ሲያስረዱ ትልቁ ነገር ያደረጉት ምንድን ነው? ለወጣቱም ለአዛውንቱም ለተማረውም ላልተማረውም በሚገባው ቋንቋ መናገራቸው፣ ይሄ ትልቅ በኢትዮጵያ ፖለቲካ የንግግር ታሪክ ውስጥ ለውጥ አምጥተዋል ብዬ አስባለሁ።
ገና በስብዕናቸው በጣም ፈገግ ያሉ ፀሐያማ ሰው ስለሆኑ ይህንም ኩርምት ያለ ሽብሽብ ግግ ያለ ሀገር ላይ አንዣቦ የነበረውን ነገር አደጋ ለመመለስ ችለዋል።
የመጀመሪያው የአዲስ አበባ ዩኒቨርሲቲ መምህር አቶ አበባው አያሌው፣ ሁለተኛው ደግሞ በዩናይትድ ስቴትስ በኬተሪንግ ዩኒቨርሲቲ ፕሮፌሰር ሕዝቅኤል ጋቢሳ ናቸው። በአብይ ርዕስ ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዩናይትድ ስቴትስ በኢትዮጵያና በኤርትራ መካከል የተፈረመውን የሰላም ስምምነት እንደምታደንቅ የውጭ ጉዳይ ሚኒስትሯ ማይክ ፖምፔዮ አስታወቁ። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ዛሬ ባወጣውና ባሰራጨው መግለጫ ሀገረ ኤርትራና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ሐምሌ 1 2010 ዓ.ም ለሰላምና ለጸጥታ ያሳዩትን ቁርጠኛነት በደስታ ትቀበላለች ሲሉ የውጭ ጉዳይ ሚኒስትሩ ያስተላልፉትን መልእክት አስፍሯል። ይህ የኢትዮጵያና የኤርትራ የጋራ መግለጫ ለ20 ዓመታት የዘለቀውን ግጭት በተሳካ ሁኔታ እንዲያበቃ ማድረጉንም የውጭ ጉዳይ ሚኒስትር ፖምፔዮ አመልክተዋል። ሚኒስትሩ አክለውም የኢትዮጵያው ጠቅላይ ሚኒስትር አብይና የኤርትራው ፕሬዚደንት ኢሳያስ ዜጎቻቸውን ወደ ሰላም፣ ብልጽግናና የፖለቲካ ለውጦች ለመምራት ላሳዩት ድፍረት የተሞላው እርምጃ አድናቆታችንን እንገልጻለን ብለዋል። በኤርትራና በኢትዮጵያ መካከል ያለውን ግንኙነት ወደ መደበኛው የተረጋጋ ሁኔታ ለመመለስ የሰላምና የወዳጅነት ሰነድ ተፈርሞ መውጣት የሁለቱ ሀገሮች ሕዝቦች በሚጋሯቸው የጠበቀ የፖለቲካ የምጣኔ ሀብትና ማህበራዊ ትስስሮች ላይ ይበልጥ እንዲያተኩሩ እድል እንደሚሰጣቸው ሚስተር ፖምፔዮ እምነታቸውን ገልጸዋል። ዩናይትድ ስቴትስ ሂደቱን ለመደገፍ ዝግጁ መሆኗን ያስታወቀው የውጭ ጉዳይ ሚኒስትሩ መልእክት ሁሉም ወገኖች በመጪ ቀናት በግልጽነትና በእምነት እንዲሰሩ ሀገራቸው እንደምታበረታታ አመልክተዋል። በኢትዮጵያና በኤርትራ መካከል ሰላም መስፈኑ በአፍሪካ ቀንድና በቀይ ባህር አካባቢ እንዲኖር የሚፈለገውን መረጋጋት ለጸጥታና ለልማት የመጣር ተግባር ይበልጥ ያቀላጥፈዋል ብለዋል የውጭ ጉዳይ ሚኒስትር ፖምፔዮ።
ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን ዜና ነው የምታደምጡት። በውሃ በተጥለቀለቀው የታይላንድ ዋሻ ውስጥ መውጫ አጥተው ከሁለት ሳምንታት በላይ የቆዩትን ኳስ ተጫዋች ልጆችና አሰልጣኛቸውን በሙሉ ከዋሻው ማውጣታቸውን ባለሥልጣናቱ አስታውቀዋል። ሁሉም ልጆች በደህና እንደወጡ ተገልጿል። ዋሻው ውስጥ መውጫ አጥተው ከነበሩት ልጆች የመጨረሻዎቹን አራቱን ያወጧቸው ዛሬ ነው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባላት ራሳቸውን ለመከላከል በቂ ገንዘብ አያወጡም በማለታቸው የአውሮፓ ካውንስል ፕሬዚደንት ዶናልድ ታስክ ጠንካራ ምላሽ ሰጥቷል። ዩናይትድ ስቴትስ ከአውሮፓ ሕብረት የተሻለ ወዳጅ የላትም አይኖራትምም ሲሉ በትዊተር ምላሽ ሰጥቷል። ለመከላከያ ሩሲያ የምታወጣው በላይና የቻይናን ያህል እናወጣለን ሲሉም አክለዋል። ይህ ለጸጥታችን እንደሚጠቅም አይጠራጠሩም የሚል ተስፋ አለኝ። ስለ ቻይናና ሩሲያ ግን በሙሉ ልብ እንደዛ ለማለት አይቻልም ብለዋል። ታስክ አያይዘውም ትራምፕ ዩናይትድ ስቴትስ እና ኔቶ ስላላቸው የረጅም ጊዜ ግንኙነት እንዲያስታውሱ መክረው ወዳጆቻቸውን ማክበር ይኖርበታል፣ ብዙ ወዳጆች እንደሌሎትም አይርሱ ሲሉ መልእክታቸውን አስተላልፈዋል። ትራምፕ በበኩላቸው ብዙ ወዳጆች አሉን፣ ነገር ግን መጠቀሚያ መሆን አንፈልግም፣ የአውሮፓ ህብረት እየተጠቀመብን ነው ሲሉ ለጋዜጠኞች ምላሽ ሰጥተዋል።
የቱርክ ፕሬዚደንት ረሲፕ ታይብ ኤርዶዋን ነገ ብራስልስ ውስጥ በሚካሄደው የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባል ሀገሮች ጉባኤ ላይ ከምዕራባውያን አቻዎቻቸው ጋር ይገናኛሉ። ቱርክ ከሩሲያ ጋር ያላትን ግንኙነት እያጠበቀች በመሆኗ ለወታደራዊ ውህደት ባላት ቁርጠኝነት ላይ ጥያቄ እየተነሳ ነው። በኤርዶዋን አስተዳደር ወቅት የቱርክና የሩሲያ ግንኙነት በፖለቲካም ሆነ በኢኮኖሚው እየተጠናከረ መሄዱ ነው የሚነገረው። ሁለቱ ሀገሮችና ኢራን ሶሪያ ውስጥ የሚካሄደውን ጦርነት ለማቆም ተቀራርበው እየሰሩ መሆናቸው ታውቋል። አንካራ S-400 የሚባሉ ሩሲያ ሰራሽ ሚሳይሎችን ለመግዛት መወሰኗ ኔቶን አላስደሰተም።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሀገሪቱ ከፍተኛ ፍርድ ቤት ዳኝነት ያቀረቧቸው ብሬት ካቫኖ በሴኔተሮች ተቀባይነት ለማግኘት ሲሉ እያንዳንዳቸውን ማነጋገር ይጀምራሉ። ሪፑብሊካውያንና ዲሞክራት የሕግ መወሰኛ ምክር ቤት አባላት የካቬኖን ስያሜ ለማጽደቅ ወይም ላለማጽደቅ በሚደረገው ትግል አመለካከታቸውን እየገለጹ ናቸው። ትራምፕ ካቬኖን ሰይሙ ለምክር ቤት ያቀረቡት ጡረታ ለመውጣት ያቀዱትን አንቶኒ ኬኔዲን ለመተካት ነው። የ53 ዓመት ዕድሜው ካቬኖ ለ12 ዓመታት ያህል በፌዴራል ዳኝነት ያገለገሉ ሲሆኑ የወግ አጥባቂነት ዝንባሌ እንዳላቸው ታውቋል። በሕግ ወሰኛው ምክር ቤት የብዙሃኑ መሪ የሆኑት ሪፑብሊካዊ ሚች ማኮኔል ካቬኖ ከፍተኛ ብቃት ያላቸው ለቦታው የሚገቡ ሰው ናቸው የሚል መግለጫ አውጥተዋል። ሌሎች ሪፑብሊካውያንም አሞግሰዋቸዋል። ከሁለት ዓመታት በኋላ በሚካሄደው ፕሬዚዳንታዊ ምርጫ ይወዳደራሉ የሚባሉት የካሊፎርኒያ ተወካይ ዲሞክራት ካማላ ሃሪስ በበኩላቸው በመቶዎች የሚቆጠሩ አሜሪካውያን መብትና የጤና ዋስትና ላይ መሰረታዊ አደጋ የሚጥል ስያሜ ነው በማለት ተቃውመውታል። ዲሞክራቶቹ የማሳቹሴትስ ተወካይ ኤሊዛቤት ዋረን እና የኒው ጀርዚ ተወካይ ኮሪ ቡከርም አጥብቀው ተቃውመዋል።
ፍልሰተኛ ቤተሰቦች ለረጅም ጊዜ እንዲታሰሩ ፕሬዚደንት ዶናልድ ትራምፕ ያስተላለፉትን ትዕዛዝ አንድ ፌዴራል ፍርድ ቤት ውድቅ አድርጓል። ፕሬዚደንት ትራምፕ በነጋታው ችግሩ ሊፈታ የሚችለው በፍልሰተኞቹ በራሳቸው ነው ብለዋል። ሰዎች ወደ ሀገራችን ሕገወጥ በሆነ መንገድ እንዳይመጡ መንገድ ነው መፍትሄው ይህ ነው ብለዋል። ወደ ዩናይትድ ስቴትስ መምጣት የሚፈልጉ ሰዎች ሌሎች እንደሚያደርጉት ሁሉ በሕጋዊ መንገድ መግባት ይኖርባቸዋል ሲሉ ለኔቶ ጉባኤ ከመሄዳቸው በፊት ለጋዜጠኞች ተናግረዋል።
በመጨረሻም ዛሬ በምስራቅ አፍጋኒስታን በተካሄደ የአጥፍቶ ጠፊ ጥቃት ቢያንስ 10 ሰዎች ሲገደሉ 4 ቆስለዋል። አጥፍቶ ጠፊው ከፓኪስታን ጋር በሚዋሰነው ድንበር አጠገብ ናንጋርሃር ክፍለ ሀገር መዲና ጀላላባድ ላይ በሚገኝ የጸጥታ ጥበቃ ኬላ ላይ የታጠቀውን ፈንጂ አፈነዳ። ከሞቱት መካከል 8 ሲቪሎችና 2 የአፍጋኒስታን የስለላ አገልግሎት ሰራተኞች እንደሚገኙባቸው የክፍለ ሀገሩ አስተዳደር ቃል አቀባይ ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሐምሌ 3 2010 ዓ ም ምሽት ፕሮግራም ነው።
ሁሉ ባልተጠበቀ ፍጥነት የተከናወነ ነበር እና አስመራ የታየው ትርኢት አብዛኛውን የኢትዮጵያ ሕዝብና የኤርትራ ሕዝብ በደስታ ያቀፈው እና የተቀበለው መስሎ ነው የታየኝ።
የፖለቲካ ሊሂቃን የተለያየ ብሶት ሊኖራቸው ይችላል፣ የተለያየ አመለካከት ሊኖራቸው ይችላል። መሬቱ ላይ ያለው ሕዝብ ግን እውነተኛ ስሜቱና እውነተኛ ምኞቱ ያ ነው። እርግጠኛ ነኝ በኢትዮጵያ በኩልም ቢታይ ከዚያ የሚለይ አይሆንም እና አንዳንዴ ታሪክ እጅግ ፈጣን በሆነ ማርሽ የሚነቃነቅበት ጊዜ አለ። እኛም እዚያ ውስጥ ያለን ነው የሚመስለኝ።
የቀደሙት ፕሮፌሰር ገብሩ ታረቀኝ፣ እርሳቸውን ተከትሎ የሰማችኋቸው ፕሮፌሰር ሹመት ሲሻኝ ናቸው። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል ርዕስ ባደረጉት ውይይት በመጽሔት ክፍለ ጊዜ ይመለሳሉ። ጠብቋቸው።
ኢትዮጵያ በእውቀት የምትመራበት ዘመን ውስጥ መግባት አለብን። እየገባን ያለውም እዛ ይመስለኛል። ስለዚህ ከዘመነ ካድሬና ከዘመነ ሌባ እንኳን ወደ አዋቂዎች ዘመን አሸጋገራቸው።
አብይ አህመድ ብቻውን አይደለም። የአብይ አህመድ አይነቶች ሚሊዮን አሉ። እድል አልተሰጣቸውም እና ነው ግን አሁን ይወጣሉ። ከሚቀጥሉት ወራቶች አመቶች ታዩታላችሁ። ከየቦታው ይወጣሉ።
ዶክተር አብይ ይሄንን ነገር አላረጉም፣ ይህንን ነገር ካረጉ በኋላ ነው የምንደግፋቸው የሚባል ነገር አለ። እነዛ እንዲደረጉ የምንፈልጋቸው ነገሮች ከተደረጉ የእኛን ድጋፍ ለምን ይፈልጋሉ? አለቀ ነገር እኮ ማለት ነው።
የቀድሞ ዲፕሎማትና የሕግ ባለሙያ ዶክተር ገብረ መስቀል አበበ በዩኒቨርሲቲ ኦፍ ካሊፎርኒያ ሳን በርናርዲኖ የፖለቲካ ሳይንስ መምህር ፕሮፌሰር አለማየሁ ገብረ ማርያም ቀድሞ የኢትዮጵያና የአዲስ አበባ ንግድ ምክር ቤቶች ፕሬዚደንት ሆነው ያገለገሉት አቶ ብርሃነ መዋን ነው የሰማችሁት። በምሽቱ ዝግጅት ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ለኢትዮጵያ የዲሞክራሲ ሂደት ትንሣኤ፣ ለፖለቲካዋ ችግሮችን መፍትሄ ይሆናሉ የሚል እምነት በብዙዎች የተጣለባቸውን ስልጣን ላይ ከወጡ ዛሬ 100 ቀናት አስቆጠሩ። ጠቅላይ ሚኒስትር አብይ አህመድ 4 ኪሎ ላይ ያሳለፏቸውን 100 ቀናት ለቁጥርና ለክትትል እስኪከብድ በሰበር ዜና አጨናንቀው አሳልፏቸዋል። የኢትዮጵያውያን ብቻ ሳይሆን መሪ የሆነው ዓለማችንን የዜና አውታሮች ሁሉ ትላለች ጽዮን ግርማ። ለመሆኑ ምን ይሆን የተሰራው ባለፉት 100 ቀናት? ወደፊትስ ከጠቅላይ ሚኒስትሩ ምን ይጠበቃል? ጽዮን ግርማ ሁለት ምሁራንን አነጋግራ በተከታታይ ዘገባ ይዘዋለች።
ለኢትዮጵያ የዲሞክራሲ ሂደት ትንሣኤ፣ ለፖለቲካዋ ችግሮችን መፍትሔ ይሆናሉ የሚል እምነት በብዙዎች የተጣለባቸው ሰው ወደ መንበረ መራሄ መንግሥቱ ከዘለቁ እነሆ ዛሬ 100 ቀን አስቆጠሩ። የእንከነ ብዙዋ ሀገር ጠቅላይ ሚኒስትር አብይ አህመድ 4 ኪሎ ላይ ያሳለፏቸውን 100 ቀናት በአብዛኛው ሰበር በሰበር ላይ እየደራረቡ ለቁጥርና ለክትትል እስኪከብድ በሰበር ዜና አጨናንቀው አሳለፏቸው። የኢትዮጵያን ብቻ ሳይሆን መሪ የሆኑ የዓለማችንን የዜና አውታሮች ሁሉ። ለመሆኑ ምን ይሆን የተሠራው ባለፉት 100 ቀናት? ወደፊትስ ከጠቅላይ ሚኒስትሩ ምን ይጠበቃል? ጽዮን ግርማ ሁለት ምሁራንን አነጋግራ በተከታዩ ዘገባ ይዛቸዋለች።
ኢትዮጵያ አደባባይ ላይ የወጣ ከፍተኛ ችግርና የፖለቲካ አለመረጋጋት ፊት ለፊቷ ተጋርጦ ዕለት ተዕለት በቀውስ ውስጥ በወደቀችበት ጊዜ ሰኞ መጋቢት 24 ቀን 2010 ዓ.ም ወጣቱ ዶክተር አብይ አህመድ የጠቅላይ ሚኒስትርነቱን ስልጣን ሲጨብጡ የሕዝብ ተወካዮች ምክር ቤት የተሰማው ጭብጨባ በሌሎች ብዙ ኢትዮጵያውያን ቤትም ጭምር ተሰምቶ ነበር። በመክፈቻው ዕለት ያደረጉት በኢህአዴግ መሪዎች ያልተለመደው የንግግር አቀራረባቸው ደግሞ የብዙዎቹን ትኩረት የሳበ ተስፋም የተሰጠው ነበር።
በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል።
ያለፉትን 100 ቀናት የዳሰሱት በአዲስ አበባ ዩኒቨርሲቲ የስነ ጥበብና ዲዛይን ትምህርት ቤት የታሪክና የስነ ጥበብ መምህሩ አቶ አበባው አያሌው የጠቅላይ ሚኒስትር ዶክተር አብይ አህመድ የበጎ ተግባራቸው ጅማሬ የተበላሸውን የፖለቲካ ንግግርን ከመቀየር የተነሳ ነው ይላሉ።
አንድ መሪ ለህዝቡ ሲናገር በህዝቡ በሚገባው ቋንቋ መናገራቸው እንጂ ለፖለቲከኞች በሚገባው ለካድሬው በሚገባው ወይንም ደግሞ ለትንሽ ኢትዮጵያ ሊቃን ብቻ በሚገባ ቋንቋ ሳይሆን የኢኮኖሚውንም የፖለቲካውንም የችግራችንንም ነገር ሲያስረዱ ትልቁ ነገር ያደረጉት ምንድን ነው? ለወጣቱም፣ ለአዛውንቱም፣ ለተማረውም ላልተማረውም በሚገባው ቋንቋ መናገራቸው ይሄ ትልቅ በኢትዮጵያ ፖለቲካ የንግግር ታሪክ ውስጥ ለውጥ አምጥተዋል ብዬ አስባለሁ።
እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል፣ ይገባናልም። ዴሞክራሲን ማስፈን ከየትኛውም ሀገር በላይ ለእኛ የህልውና ጉዳይ እንደሆነ እናምናለን።
ጠቅላይ ሚኒስትሩ ባለፉት 100 ቀናት ያከናወኗቸው ተግባራት በቀላሉ የሚዘረዘሩ ሳይሆኑ እያንዳንዳቸው በስፋት ትንታኔ የሚያስፈልጋቸው መሆኑንም ገልጸው በሀገሪቱ እንዲሰፍን ያደረጉት የእርቅ መንፈስ ከፊት ለፊት አፍጦ የነበረውን የግጭት ስጋት ያስተነፈሰ ነው ብለውታል።
ይሄ መልካም ደግ ህዝብ ይቅር ብሎ እድሰቶናል። መጠቀም ያስፈልጋል ያን እድል። እኛ ምንም አይነት ይህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ ያጠፋነው ገምግመን አጥፍተናል ብለን ይቅርታ ጠይቀናል። እንደምታውቁት ህዝቡም በንግግር ብቻ ሳይሆን በተግባር ይቅርታ አሳይቶናል።
የእርቅ መንፈስ መፍጠር ማለት ከብዙ ነገሮች እሳቸው ከወሰዷቸው እርምጃዎች የሚነሱ ናቸው። አንደኛ የፖለቲካ እስረኞችን መፍታታቸው ነው። እኛ ጋዜጠኞችን ሌሎችንም ሁሉ በሀገር የፖለቲካ እኮ ይመለከተኛል፣ የሀገር የፖለቲካ ያገባኛል፣ በዚህ በኩል ተበድያለሁ፣ ይሄ አልተስተካከለም፣ በዚህ በኩል ፍርድ ተጓድሏል ያሉትን ሰዎች ይሄን በመናገራቸው ብቻ በመታሰራቸው ለሀገሪቱ በመቆርቆራቸው በመታሰራቸው እነዚህን መፍታታቸው ለእርቅ ፖለቲካና ምናልባትም ደግሞ ለወደፊቱ የሀገራችን የፖለቲካ መስተካከል መደዳድል ፈጥረዋል። ሌላ እንደገና ስናነሳ እቺ ሀገር እንግዲህ አንተ እከሌ ነህ፣ የእከሌ ብሔር ትባላለህ፣ ክልልህ እዚያ ጋር ነው፣ አንተ ደግሞ የዚህ ሀገር ተወላጅ ነህ፣ ስለዚህ ድንበርህም እዚያ ላይ ነው፣ ትከራከርም ስለ ብሔር ተከራከር እንጂ አልፎ ተርፎ ስለ ኢትዮጵያ ያገባህም ነገር የለም የተባለውን ነገር እሳቸው የለም፣ የኢትዮጵያ ህልውና የሚቆመው ሁላችን ተባብረን ስንኖር ነው፣ ሁላችን እንደ አንድ ስናስብ ነው ብለው ይሄንን የአንድነት ስሜት የኢትዮጵያዊነት ስሜት ለመጀመሪያ ጊዜ እንግዲህ ከ27 ዓመታት በኋላ ሰማ ነው። ይሄን ትልቅ ስኬት ነው። ሌላው እንግዲህ የአካባቢውን ሰላም ለማስተካከል የወሰዱት እርምጃ ነው። እሳቸው ስልጣናቸውን በያዙበት ወቅት ላይ እናንተ እዚህ አትኖሩም፣ እናንተ የዚህ ክልል አይደላችሁም እየተባሉ የተፈናቀሉበት የተሰደዱበት ንብረታቸው የተወረሰበት የወደመበት ጊዜ ነበረ። በዛ መሀል ላይ ምንድን ነው ያደረጉት? እንግዲህ ለመቶ ቀናቸው መርሃ ግብራቸው እንኳ ቢወሰድ እንደ ጠቅላይ ሚኒስትር ማለት ነው አብዛኛውን ጊዜ ያጠፉት በምንድን ነው? ወደ አፋር ክልል በመሄድ፣ ወደ ቤኒሻንጉል በመሄድ፣ ወደ ባህር ዳር በመሄድ፣ ወደ ጎንደር በመሄድ፣ ወደ አዋሳ በመሄድ እነዚህን ያን ሁሉ አድርገው በየሄዱበት ግን ደስ የሚል አንድ ነገር አለ። እያንዳንዱ እዛ የሚኖር ትግራይም ይሁን ቤኒሻንጉልም ይሁን አዋሳም ይሁን ባህር ዳርም ይሁን ጋምቤላም ይሁን የለም ኢትዮጵያ ውስጥ እኮ እናንተ አላችሁበት። ቤኒሻንጉል ሲሄዱ ያነሱታል አንድን አገር አገር ወደ ማሰኘት ዝም ብለን ድንገት የተፈጠርንና ወይም ደግሞ አሁን አይ እኔ አኝዋክ ነኝ እኔ አማራ ነኝ እኔ ደግሞ ትግሬ ነኝ እንድንል ሳይሆን ኢትዮጵያዊ ስሜት ኢትዮጵያዊ አንድነትና ያ ደግሞ አንድ ላይ ሆነን ልናመጣ የምንችለውን ለውጥ አስተጋብተዋል። ይሄ ትልቅ ለውጥ ነው።
አቶ አበባው በህዝብ ተወካዮች ምክር ቤት ውስጥ የታየው የለውጥ ሁኔታ በቀላሉ ሊታለፍ የሚገባው አይደለም ባይ ናቸው።
ኢትዮጵያ ታሪክ ውስጥ ፓርላማ ከ1921 ነው 22 ተጀምሮ። ፓርላማ ማለት የሀገሪቱ ከፍተኛ የውሳኔ ሰጪ አካል ነው። ኃይለ ሥላሴም ይሁን በደርግም ይሁን ሸንጎ የተባለው በዚህ በኢህአዴግ ዘመንም ማለት ነው። አሁን ትልቁ ሁለት ሰው ባያስተውላቸው ነገሮችን ሽረዋል እሳቸው። አንደኛው ማንኛውም ጠቅላይ ሚኒስትሩም ይሁን የሚኒስትር ቦታ የያዘም ይሁን እዛ ጋር የህዝብ ተወካይ ነው ተብሎ ህዝብን ወደኋላ አድርጎ አይነገርም። በአቶ መለስ ዜናዊን ጊዜም በአቶ ኃይለማርያም ደሳለኝ ጊዜም ምንድን ነው ቁጭ ይሉና የህዝብ ተወካዮችን ከጀርባው አድርገው ይናገራሉ። ለማን ነው የሚናገሩት? ለአፈ ጉባኤው? ለህዝብ እኮ ነው የሚናገሩት። ትልቁ የቀየሩት ነገር ከሹመታቸው ቀን ጀምሮ ማለት ነው ቁመው የህዝብ ተወካዮችን በደንብ ተናገሩ፣ መልዕክት አስተላለፉ። የህዝብ ተወካዮችን ሲናገሩ ለሀገሪቱ ነው መልዕክት፣ ለሚወክሏቸውም ነው፣ ሁሉም ይከታተላል። ይሄ ትልቅ ለውጥ ነው። ሁለተኛ ደግሞ ፓርላማው ሙት ፓርላማ ነበር። ምንድን ነው? አንደኛ አይ እያንዳንዱ ተመራጭ እዛ ጋር የሚያስበው ለወክሎ ለላከው ፓርቲ ነው እንጂ ወክሎ ለላከው ህዝብ አይደለም። ፓርቲ ቢልከውም ማለት ነው እኔ ባልመርጠውም እኔ የምርጫ ክልል ላይ የተመረጠ አንድ የህዝብ ተወካይ የሚደግፈውን ፓርቲ የተወዳደረለትን ፓርቲ ብቻ ሳይሆን የኔንም ድምፅ ማሰማት መቻል አለበት። በዚህ በኩል በእርግጥ ይቀራል፣ ግን ፓርላማው እሳቸው ከተሾሙ ጊዜ ጀምሮ እንደው ነፍስ ዘራበት በተወሰነ ፓርላማው የጭቅጭቅ መድረክ መሆን መቻል አለበት።
በኢህአዴግ አስተዳደር ውስጥ የነበረውን የነውር አስተዳደርና የአንድን ፓርቲ ጥቅም ለማስጠበቅ የተዋቀረውን አሰራር በግልጽ በእውነተኝነትና ፊት ለፊት በመናገር ለመቀየር ያላቸውን ቁርጠኝነት በንግግራቸውና በተወሰነ መልኩም በተግባራቸው አሳይተዋል ብለዋል። የአዲስ አበባ ዩኒቨርሲቲ መምህሩ አቶ አበባው በዩናይትድ ስቴትስ ውስጥ በሚቺጋን ግዛት በካተሪንግ ዩኒቨርሲቲ የታሪክ ፕሮፌሰሩ ህዝቅኤል ጋቢሳ የጠቅላይ ሚኒስትሩን ጉዞ በሶስት ከፍለው ይዳስሱታል።
ገና በስብዕናቸው በጣም ፈገግ ያሉ ፀሐያማ ሰው ስለሆኑ ይህንን ኩርምት ያለ ሽምግግ ያለ አገር ታያንዣቦ የነበረውን ነገር አደጋ ለመመለስ ችለዋል። በዚህ በኩል ከረዥማ ያላቸው ናቸው። ሰዎችን በማቀፍ ባለው የተለያዩ ኢትዮጵያ ክፍሎች አለባበስ በመልበስ ተዝቆ በማያልቅ ጉልበት ያላቸው የሚመስሉ ትቡ ሰራተኛ በመሆን በንግግር፣ በፍቅር፣ በአንድነት፣ በመተሳሰብ በመሄድ በዚህ በስብዕናቸው አንደኛ በኢትዮጵያ ውስጥ አዲስ ቀን እንደሆነ አሳይተዋል። ከአደጋ ካንዣበበ አደጋ መልሰዋል። አንደኛ ይሄ ነው። ሁለተኛ ኢትዮጵያን ከእስር እየፈቱ አገሪቷን ከእስር እየፈቱ ያሉ ነው የሚመስለው። ብዙዎችን ከእስር ፈተዋል። በሺ የሚቆጠሩትን አይነኩም የተባሉ ነገር ግን የግፍ ምሳሌ የሆኑትን ታላላቅ ባለስልጣኖች አስወግደዋል። መከላከያውና የአገሪቱን የጸጥታ ክፍል ለመለወጥ ከፍተኛ ለውጥም አምጥተዋል። በስራ ላይ ያሉትን ንዝህላነት የሚያሳዩ ሰዎችን ዛሬ ሾማቸውን ነገ እንኳን ለማስወገድ ወደኋላ አይሉም። የአስቸኳይ ጊዜ አዋጁን ማንሳታቸው፣ የምህረት ጊዜ አዋጁ እንዲወጣ ማድረጋቸው፣ በጸረ ሽብርነት የተፈረጁትን ድርጅቶች ነጻ ማድረጋቸው፣ በኢትዮጵያ ውስጥ አሳዳጅና ተሳዳጅ የለም የሚለው ቃላቸውን በተግባር መተርጎማቸው፣ ይሄ ሁሉ ኢትዮጵያን ከእስር ቤት እየፈቱ ያሉ ይመስለኛል። በፖሊሲ ደረጃ ስለ ፕራይቬታይዜሽን ከፍተኛ እርምጃ ነው ወደዛ መሄድ። የኢኮኖሚ ፖሊሲ ላይ ለውጥ ነው የሚያሳየው። የህግ ሴክተሩን የመከላከያና የደህንነቱን ሴክተር ለመለወጥ የወሰዷቸው እርምጃዎችና ተስፋ የሰጧቸውን በፖሊሲ ደረጃ የሚታይ ነው። ከሁሉ በላይ ደግሞ የኤርትራ ጉዳይ ላይ ያደረጉት ከፍተኛ ጥረት ዋጋ ያለው ለዛሬ ብቻ ሰላም ለማምጣት ብቻ ሳይሆን ለአካባቢውንም ደግሞ ራዕይ የሚሰጥ ኢትዮጵያም ኤርትራም ሌሎችም በዛ አካባቢ በአፍሪካ ቀንድ ያሉ ሀገሮች በሰላም በመተሳሰብ ቢኖሩ እድገት፣ የጋራ እድገት፣ የጋራ ብልጽግና ሊኖር እንደሚችል ራዕይ ማሳይተዋል።
ከአንድ መቶ ቀናቶች የሚነሱት የወደፊቱ ቀናቶች ምን ይጠብቃቸዋል ብያቸዋለሁ ለአዲስ አበባ ዩኒቨርሲቲ አቶ አበባው።
አሁንም እሳቸው ስልጣን ከያዙ በኋላ ብዙ ነገር ቢሞክሩም በየቦታውም እየሄዱ የአንድነት ስሜት እንዲመጣ ቢያደርጉም በተለያዩ ምክንያቶች አንዳንዶቹ ያው እንግዲህ ጥማቸው የተገነካባቸውም አሉ። ሁለተኛ ደግሞ እንደ በመዝበር ሁሉ ወደፊት የማይታያቸው አሉ። እነዛ በሚተነኩሱት ትንኮሳ አሁንም በየክልሎቹ የሰዎች መፈናቀል፣ ሰዎች በማንነታቸው በብሔራቸው ብቻ የመፈናቀል አለ። እዚህ ላይ ጠንከር ያለ እርምጃ ያስፈልጋል። ይሄ የእሳቸው ብቻ ሳይሆን የክልል መንግስታትም መሆን አለበት። ነገራችን ላይ አንድ ይሄ ነው የሚቀረው። ሁለተኛው ነገር ምንድን ነው? የውጭ ዲፕሎማሲው ነው። የውጭ ዲፕሎማሲው ብለን ስንወስድ ትልቁ ነገር ምንድን ነው? እንግዲህ ጠቅላይ ሚኒስትር ዶክተር አብይ ብቻ ሳውዲ እየሄዱ ሱዳን እየሄዱ አይደለም የሀገሪቱን የዲፕሎማሲ ግንኙነት የሚያሻሽሉት። በየሀገሩ የተሾሙ የተሰየሙ አምባሳደሮች ስራቸውን መስራት አለባቸው። ከወቅቱ ጋር መጓዝ አለባቸው። የሀገሪቱን የምትሄድበትን ፈተናዋን ሁሉ መረዳት አለባቸው። ግን አለመታደል ሆኖ ምንድን ነው የእኛ ሀገር አምባሳደሮች የተባረሩ ካድሬዎች ናቸው አብዛኛዎች፣ ወይንም ደግሞ እንደው የታመሙ ጡረታ የወጡ ካድሬዎች ናቸው። እነዚህ ሀገሪቱ ኢንቨስትመንት ይስባሉ፣ ሀገሪቱን በመልካም ሁኔታ ያስገጽታ ይገልጻሉ። ወይንም ደግሞ አይ ኢትዮጵያ እኮ እንደዚህ አይነት ሀገር ናት፣ ይሄን አይነት አጋጣሚ አለ፣ ወይንም ሌላ ብለው ነገር ሊያስተዋውቁ ስለማይችሉ በውጭ ዲፕሎማሲ በኩል ትልቅ እርምጃ መውሰድ አለባቸው። ሶስተኛው ምንድን ነው? የደህንነት መስሪያ ቤቱ እንደገና ይሄ የፖሊስ መስሪያ ቤቱ እና የመከላከያ ኃይሉ ምንድን ነው ኒውትራላይዝ መደረግ አለበት። ለረጅም ጊዜ ምንድን ነው ሲደረግ የነበረው? በዚህ የፖለቲካ ስልጠና ነው ሲሰጥ የነበረው። ያ የፖለቲካ ስልጠና ደግሞ የሀገሪቱን የተለያየ ሁኔታ የተለያየ የፖለቲካ ፍላጎትና ሀሳብ ያላቸውን ታሳቢ አድርጎ ሳይሆን የአንድን ፓርቲ ፍላጎት የአንድን ፓርቲ የርዕዮተ ዓለም አስተሳሰብ እና የአንድን ፓርቲ አመለካከት አድርጎ ስለነበረ ሹምሽሮች ብቻ አይበቁም። እዚህ ጋር በደህንነት መስሪያ ቤቱም በፖሊስ ኃይሉም በመከላከያ ኃይሉም ምንድን ነው እነዚህን ድሮ የተሰሩትን አይ ለአንድ ፓርቲ የመቆሙን ነገር እንደገና የሚታይበትና ከተቻለም ደግሞ ማለት ነው አይ ህገ መንግስት ማለት ይሄ ነው፣ መሪ ማለት ይሄ ነው፣ ምርጫችን ማለት ይሄ ነው። ይሄ ማለት ነው ይሄን ማስተካከል አለባቸው። በተጨማሪ እንግዲህ ጥልቁ ነገር የሚቀረው የምርጫ ቦርድን እንደገና የማዋቀር ስራ መደረግ አለበት። ምርጫ ቦርድ ሙሉ ለሙሉ ነፃ መሆን አለበት። ለሁሉም እኩል የተመቻቸ ኳስ ሜዳ መክፈት አለበት።
ጠቅላይ ሚኒስትር አብይ አህመድ ከሀገር ውስጥ አልፈው ከአጎራባች ሀገሮች ጋራ ሰላም ለመፍጠር ወደ ግብጽ፣ ሱዳን፣ ሩዋንዳ፣ ሶማሊያ፣ መካከለኛው ምስራቅ፣ ሳውዲ እስከ ትላንት ድረስ ተጉዘዋል ያሉት ምሁራኑ ከሀያ ዓመታት መለያየት በኋላ ኤርትራን የረገጡት የመጀመሪያው መሪ ሆነው የተፈጠረውን ሰላምና የውጥረት ጦርነት ማስቆም መቻል ደግሞ በመቶ ቀናት ውስጥ ያስመዘገቡት ትልቁ ምዕራፍ ነው ብለውታል።
አድማጮች፣ ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ዘገባ ነበር። የትንታኔ መጽሔት ይቀጥላል።
አስመራ ሰሞኑን እየታየ ያለው የደስታ ስሜትና ከዚያም ጥቂት ቀደም ብሎ ኢትዮጵያ ውስጥ የሆነው በሁለቱ ሀገሮች ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነት፣ መጪ ሂደቶችንም አክሎ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ እየታለመ በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናቶችን ያካሄዱ ሁለት ምሁራንን ውይይት ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል ርዕስ ይዘናል። ተወያዮቹ ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዩናይትድ ስቴትሱ ኒውዮርክ ስቴት ዩኒቨርሲቲ ለረጅም ዓመታት በመምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። ፕሮፌሰር ገብሩ በአዲስ አበባ ዩኒቨርሲቲም በመምህርነትና በተለያዩ ኃላፊነቶች አገልግለዋል። ፕሮፌሰር ሹመት ሲሻኝ በዩናይትድ ስቴትሱ ክሪስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና በአሁኑ ወቅት በዩናይትድ ስቴትስ ዓለም አቀፍ የትምህርት መርሃ ግብር በባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ናቸው። ምሁራኑን ያወያያቸው አሉላ ከበደ ነው።
ኢትዮጵያና ኤርትራ 20 ዓመታት የዘለቀ ግጭት፣ ሰላምና አዲስ ተስፋ፣ የሁለት ጎረቤቶችና ህዝቦች ታሪክና ቀጣይ ዕጣ ነው የምንመለከተው በዚህ ተከታታይ ውይይት። አዲሱ የሰላም መንገድ የፈጠረውን እድልና ሊመጡ የሚችሉ ፈተናዎች ካሉም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ያቀረቡትን የሰላም ጥሪ ተከትሎ ባለፉት ጥቂት ሳምንታት የተወሰዱት እርምጃዎች ይልቁንም የጠቅላይ ሚኒስትሩ ባለፈው ሳምንት መገባደጃ ወደ አስመራ መጓዝ የጠበቃቸው እጅግ የገነነ የደስታ አቀባበልና እንዲሁም ህዝቡ ዘንድ ያሳደረው ሞቅ ያለ ስሜት አንድምታ በመቃኘት ብንጀምር፣ ህዝቡ ላይ ያያችሁ ስሜት፣ ግራም ቀኝም የተፈጠረው ሁኔታ ምን ይነግራችኋል? ፕሮፌሰር ገብሩ አዲስ አበባ ነዎት፣ ከእርስዎ ልጀምር።
መልካም። ሁሉ ባልተጠበቀ ፍጥነት የተከናወነ ነበር እና አስመራ የታየው ትርኢት አብዛኛውን የኢትዮጵያ ህዝብና የኤርትራ ህዝብ በደስታ ያቀፈው እና የተቀበለው መስሎ ነው የታየኝ። ለእኔ ያመለከተልኝ በሁለቱም ወገኖች በሁለቱም ህዝቦች ለሰላም የነበራቸው ናፍቆት ያሳለፉት መራር 20 ዓመት ወይ ሰላም ወይ ጦርነት የሌለበት የሰቆቃና የመከራ ዘመን የመጨረሻ እንባት ያገኛል ከሚል ተስፋ ይመስለኛል ከመጠን በላይ ፍስሐና ደስታ የኤርትራ ህዝብ ያሳየው እና በእኔ በኩል መልካም ጅምር ነው። እንዲሰምር ጥልቅ ምኞቴ ነው። ለዚህ ምክንያት የሆኑት በእኔ ግምት ለምንድን ነው በአሁን ጊዜ እንደዚህ ሆነው የሚሉ ጥያቄዎች አሉ። ጥያቄው ተገቢ ነው። ግን ደግሞ 18 ወይም 20 ዓመት የዘገየበት ምክንያት ምንድን ነው በሚል ጥያቄ ካልታጀበ ሙሉ መልስ፣ የተሟላ መልስ ለማግኘት አስቸጋሪ መስሎ ይታየኛል። ሁለት ምክንያቶች ይመስሉኛል እዚህ ያደረሱን። አንዱ በኢህአዴግ ውስጥ የተደረገው የአመራር ለውጥ ነው ብዬ አምናለሁ። ያ የአመራር ለውጥ አዲስ ሊቀመንበር አመጣ። ሊቀመንበር ደግሞ በመሆናቸው አዲስ ጠቅላይ ሚኒስትር ለመሆን በቁ። እሳቸው ባሳዩት እስካሁን ድረስ ባሳዩት ፈጣን፣ ወሳኝ፣ ደፋር መሆናቸውን ነው። ባልተጠበቀ ምክንያት ከሀያ ዓመት ጥበቃ በኋላ በድፍረት አስመራ መረብን ተሻግረው አስመራ ገብተው በእጅጉ ተስፋ የተጣለበት ጅምር አሳይተውናል። ሁለተኛው ትልቁ ምክንያት ይመስለኛል እስካሁን ድረስ ደንቃራ ምክንያት ዋናውና ትልቁ እንቅፋት ሆኖ የቆየው የህወሓት አመራር የሚል በሻዕቢያ በኤርትራ መንግስት ስለነበር አሁን በኢህአዴግ የታየው የመጣው ውስጣዊ ለውጥ የአመራር ለውጥ ህወሓትን ያዳከመ ከአመራር እርከኑ ያወረደ እና ከዚህ አዲስ አመራር ጋር ሰላም ለመፍጠር የሚቻልበት ወቅት ደርሰናል ከሚል እምነት በመነሳት ይመስለኛል።
መልካም። ፕሮፌሰር ገብሩ ሁለተኛውን ጥያቄንም ጥሩ አድርገው አያይዘው መልሰዋል። ፕሮፌሰር ሽመት ወደ እርሶ ነው የምመጣው። የተፈጠረውን ስሜት አንድምታ እርሶስ እንዴት ተረዱት? እንዴት ይገመግሙታል?
አዎ፣ ሳየው የመጣልኝ ከዚህም በፊት ደጋግሜ የለው ነበረ። አንድ ላይ ተጣብቀው የሚወለዱ መንትያዎች አሉ። አንዳንዴ ሲያሚስ ትዊንስ ይሏቸዋል። አብዛኛው የውስጥ ብልታቸው ሁሉም የተገናኘ ነው። አንዱን ከአንዱ ለይቶ ለማስቀመጥ ያስቸግራል። በሰርጀሪ እንኳን እንለያያቸው ሲባል ከባድ የሆነ ትራውማ ይከተላል እና ኢትዮጵያና ኤርትራ በእነዚህ በሁለት ህዝቦች መለያየት የተፈጠረው እኔ ያን የመሰለ ሰቆቃ ይመስለኛል። ባለፈው 20 ዓመት መቼም ጊዜ ይሄ አይነት አጥር ታጥሮባቸው አያውቅም ነበረ። በሁለቱ ህዝቦች እናውቃለን፣ ከመረብ ባሻገር ያለውን ሀገር ጣሊያን ከ40 ዓመት በላይ ይዞት ቆይቶ ነበረ። እንዲያም ሆኖ እንኳ የሁለቱ ህዝብ ግንኙነት ተከልሎ አያውቅም። ከማዶ ከመረብ ባሻገር ያለው ህዝብ ይመጣል ወደ ኢትዮጵያ፣ ነጋዴው ይነግዳል፣ ተማሪው ይማራል፣ ጋባው ይጋባል። ጣሊያን ያን ይግዛው በዚህ በኩል የኢትዮጵያ መንግስት ይሁን እንጂ እዛው ሊኖር ለነበረው ሰው ይህን ያህል ልዩነት አልነበረው። አሁን ነው እንዲህ ያለ ከባድ ፈተና የገጠመው በዚህ ባለፉት 20 ዓመቶች ነው እና በቀደም ያየነውም ያፈንድቶ የወጣ የህዝብ ስሜት የዚያ ቁርቋሬ መግለጫ ነው። ይሄ ያስታወሰኝ አቶ ለማ መገርሳ የኦሮሚያና የአማራ ሽማግሌዎች ተገናኝተው ሲሳሳሙና አንድ ላይ ሲወያዩ ከተመለከቱ በኋላ በእውነት የእያንዳንዱ ሰው ልብ ቢገለጥ እውነተኛው ስሜታችን ይሄ ነው ብለው የተናገሩበት ወቅት ትዝ ይለኛል፣ ከ6-7 ወር በፊት። አሁንም እዛ ዶክተር አብይን ለመቀበል የወጡት የተራ ሰዎች ደስታ እና እርካታ በምንመለከትበት ጊዜ የልባቸው ውስጥ ያለው ያ ነው። እውነተኛው ትክክለኛው የህዝብ ስሜት ያ መሆኑን ነው እኔ የተገነዘብኩት። የፖለቲካ ሊሂቃን የተለያየ ብሶት ሊኖራቸው ይችላል፣ የተለያየ አመለካከት ሊኖራቸው ይችላል። መሬቱ ላይ ያለው ህዝብ ግን እውነተኛ ስሜቱና እውነተኛ ምኞቱ ያ ነው። እርግጠኛ ነኝ በኢትዮጵያ በኩልም ቢታይ ከዚያ የሚለይ አይሆንም። እና አንዳንዴ ታሪክ እጅግ ፈጣን በሆነ ማርሽ የሚነቃነቅበት ጊዜ አለ። እኛም እዚያ ውስጥ ያለን ነው የሚመስለኝ። ዶክተር አብይ እጅግ በጣም ደፋር ናቸው። ድፍረታቸውም ነው ይህንን አይነት እርምጃ እንዲወስዱ ያደረጋቸው። የፓርቲ ሎሌም አይደሉ። ልባቸው ውስጥ ያለውንና እውነተኛ የሆነውን ከፓርቲው ፍላጎትና ከፓርቲው ቋንቋ ውጭ ነው እስካሁን ኦፐሬት ያደረጉት። እርግጥ ነው በመዋቅሩ ውስጥ ናቸው፣ ግን ማንም ፖለቲካ የማይናገረውን ቋንቋ ማንም ካድሬ ለፓርቲው ያለውን በላይ ታዛዥነት ሳይሆን እውነተኛውን እና ከልባቸው የሚመነጨውን ነው እያደረጉም እየተናገሩም ያሉት። በሀገራችን ውስጥ ያለውን የፖለቲካ ቮካብለሪ የፖለቲካ ግራመር ቀይረውታል። ከድፍረታቸው የተነሳም ሌሎች ሊያደርጉት የማይችሉትን ነገሮች ወይም የማይደፍሩትን እየደፈሩት እና ሁኔታዎችን እጅግ በጣም በሚያስደንቅ ፍጥነት እየገፏቸው ይገኛሉ እና እኔ መቼም ያንን ስሜት የምለካው እውነተኛው የኤርትራ ሕዝብ ፍላጎት ልቡ ውስጥ ያለው በቀደም ያየነው ነው። ዶክተር አብይም ያንን እድል ስለሰጡት በታሪክ በኩል ትልቅ ባለውለታችን ናቸው እላለሁ።
መልካም። የታሪክ ጉዳይ ገፋ አድርገን እንሄዳለን። ከታላቁ የደስታ ስሜት ባሻገር በታሪክ ግራና ቀኝ መመልከት የሁለቱን ህዝቦች ትስስርም ሆነ አጋጣሚዎች ትመለከታላችሁ። ፕሮፌሰር ሹመት፣ ይህ የተለየ የሚሰኝ ክስተት አሁን እንዴት ሊሆን ቻለ? እንደምንስ ሊሳካ ቻለ? በእርሶ እይታ
የተከበራችሁ አድማጮች እንደምትገምቱት ውይይቱ አላበቃም፣ ይቀጥላል። በተከታዩ ቅንብራችን በዚህ የመጀመሪያ ክፍል ዝግጅት ያልተሳተፉትን ኤርትራዊውን የታሪክ ምሁር ፕሮፌሰር ተከስተ ነጋሽ የሰጡትን ትንታኔ አክሎ ይመለሳል አሉላ ለቀሪው ክፍል። ከምሽቱ 3 ሰዓት ከ35 ደቂቃ ነው። አሁን ለዓለም ዋንጫ ግማሽ ፍጻሜ ፈረንሳይና ቤልጅየም ተፋጠዋል። 34 ደቂቃ ከ38 ሰከንድ ተጫውተዋል። እስካሁን ባዶ ለባዶ ነው ውጤት። ወደ ተከታዩ ዝግጅታችን እናልፋለን። ንግድና ምጣኔ ሀብት።
የኢትዮጵያ አየር መንገድ ከሚቀጥለው ሳምንት ጀምሮ ወደ አስመራ በረራ እንደሚጀምር አስታውቋል። አየር መንገዱ በዘመናዊ ቦይንግ 787 ወደ አስመራ የሚያደርገውን ጉዞ የቀጠለው በሁለቱ ሀገሮች መካከል የአየር ትራንስፖርት አገልግሎት ለ20 ዓመታት ተቋርጦ ከቆየ በኋላ መሆኑ ነው። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በኤርትራ ያደረጉትን ጉብኝት ተከትሎ ከ20 ዓመታት የስልክ መስመር መቋረጥ በኋላ ኢትዮጵያውያንና ኤርትራውያን በቀጥታ ስልክ መነጋገር ከጀመሩ ዛሬ ሁለተኛ ቀናቸውን ያዙ። ወደ ኤርትራ ለመደወል የሚያስችሉ ቁጥሮች የመስመር አገልግሎት ታሪፉን ቴልኮም ይፋ አድርጓል። የሁለቱን አገሮች ዜጎች ቅርርብ ግምት ውስጥ በማስገባት አሁን ለጊዜው የተቀመጠው የአገልግሎት ክፍያ ታሪፍ በቅርቡ ማስተካከያ እንደሚደረግበት የኢትዮጵያ ቴልኮም ቃል አቀባይ አቶ አብዱራህማን አህመድ ለቪኦኤ ገልጸዋል። ያነጋገራቻቸው መስታወት አረጋው ናት። እኒሁ ይቀጥላል።
ያው መስመሩ ተጀምሯል። ከኢትዮጵያ ወደ ኤርትራም ኤርትራም ወደ ኢትዮጵያ የሚደረጉ ጥሪዎች ማለት ነው። ይሄ ማለት በሁለቱም በሞባይል አገልግሎት በመደበኛውም ስልክ መደወል ይቻላል። ወደዛ ለመደወል አሁን ከኢትዮጵያ +2 91 ነው ያው አካባቢ መለያ ወይም ኤሪያ ኮዱ። ለምሳሌ ወደ ሞባይል መደወል ከፈለጉ ከኢትዮጵያ ሰዎች +2 91 አድርገው ከዛ 7 አድርገው ከዛ ደግሞ የሞባይል ቁጥሩን በማስከተል መደወል ይችላሉ። ወደ መደበኛው ስልክ የሚደውሉ ከሆነ +2 91 አድርገው ከዛ 1 አስገብተው ከዛ መደበኛ ስልክ ቁጥሩን አስከትሎ መደወል ይችላል። ስለዚህ ወደ ሞባይልም ወደ መደበኛውም ስልክ ነው አገልግሎት የተጀመረው።
ታሪፉስ ምን ያህል ነው የሚሆነው?
ታሪፉ እንግዲህ እስካሁን ያለን 3 የታሪፍ ዞን አለ፣ የአፍሪካ፣ የአውሮፕ እና የአሜሪካ እና ኤዥያ። አሁን በአፍሪካ የታሪፍ ዞን ውስጥ ነው ታሪፉ የተቀመጠው። ይሄ ማለት በደቂቃ 10 ብር ከ29 ሳንቲም ቫትን ጨምሮ ማለት ነው። ወደ ኤርትራ ሲደውል ወደ ሞባይልም ሲደውሉ ወደ መደበኛውም ስልክ ሲደውሉ አንድ ነው ታሪፉ፣ 10 ብር ከ29 ሳንቲም። በታሪፍ ዞናችን ባለው ነው አሁን እየሰራን ያለ ነው እንጂ በቀጣይ የሚታዩ ነገሮች አሉ። የሁለቱ ሀገር ህዝቦች ካለው ቅርርብ እና ደግሞ ይሄ ደግሞ ትልቅ ታሪካዊ ነገር ከመሆኑ አንጻር በሁለት መልኩ የሚታይ ነው። አሁን የመጀመሪያው አሁን ያለውን እንግዲህ የደስታውን ምክንያት በማድረግ የሚሰሩ ነገሮች አሉ። እዛ ደግሞ በቀጣይ ደግሞ ታሪፉንም ራሱ የማየት ነገር በቀጣይ የሚታይ ነገር ነው። አሁን ግን ያለው ታሪፍ እየተገለገልንበት ያለው ታሪፍ ነው ተግባራዊ የሆነ።
በስንት ዓመተ ምህረት ነበረ ከኤርትራ ጋር የነበረው የስልክ መስመር የተዘጋ ወይም የተቋረጠው?
የመስመር ግንኙነቱ የተቋረጠው በ1990 ዓ.ም ነው በኢትዮጵያ አቆጣጠር።
አሁን እንግዲህ መስመሩ ተከፍቷል። መቼ ነው የተከፈተው?
አዎ መስመሩ እንግዲህ ከትላንት ወዲያ ጀምሮ ነው የተከፈተው በሁለቱም ሳይድ ማለት ነው።
የመስመር ልውውጡ ምን ያህል ነው የሚደዋወለው ሰው እንደሆነ እናንተ ዳታው አላችሁ?
አዎ እንግዲህ ገና መጀመሩ ነው። ይሄ አሁን ምን ያህል ነው የሚለውን ትራፊኩን ሜጀር ማድረግ ይጠይቃል። ኢንካሚንግ እና አውትጎይንግ ትራፊክ ነው ያለው። እሱን ሜጀር አድርጎ ይህን ያህል ነው የሚለው ነገር መመዘን ይጠይቃል። ነገር ግን ኢንካሚንግ ጥሪውም በአውትጎይንግ ጥሪውም ብዙ ነው ጥሪው። እንዳልኩሽ ይሄን ያህል ነው ብሎ እንትን ለማለት ትራፊኩን ሜጀር ማድረግ ያስፈልጋል። ማለት በሁለት ሳይድ ነው። ኢንካሚንግ ትራፊክ አለ፣ አትጎን ትራፊክ አለ ማለት ወደ ኢትዮጵያ የሚመጣ ጥሪ አለ፣ ከዛ ደግሞ ከኢትዮጵያ ደግሞ የሚወጣ ወደ ኤርትራ የሚሄድ ጥሪ አለ።
ሰው ተለያይቶ ተራርቆ ሲገናኝ ስልክ በጣም ትልቅ ዋጋ አለው እና እርስዎ መናገር የሚፈልጉት ነገር ካለ በዚህ አጋጣሚ?
አዎ፣ እንግዲህ ይሄ ትልቅ ታሪካዊ ወቅት ነው ለኢትዮጵያም ለኤርትራም እና ይሄ እንግዲህ ወደ ሰው ስናመጣው ሰዋዊ ስናደርገው ከ90 ዓ.ም ጀምሮ ያልተገናኘ ነው። አሁን በዚህ 2 ቀን እንኳን ውስጥ ያየናቸው ነገሮች በጣም የሚገርሙ ነገሮች ናቸው። እዛን ጊዜ ጀምሮ ለእነዚህ ዓመታት ያልተገናኙ ቤተሰቦች ናቸው እየተገናኙ ያሉትና የምናየው እና ይሄ እንግዲህ የሚያሳየው ነገር አሁን ያው ከዘመኑ አንጻር ከመረጃ ዘመን ነው። ከሱ አንጻር እንደ አገልግሎት ሰጪ ስናየው በቃ ፕራክቲካሊ መሬት ላይ ያለው ነገር ወደ ሰው ስናመጣው ነው ምንም የምናየው ነው። ይሄ ታሪካዊ ከመሆኑም ሌላ ይሄም ራሱ አሁን በእነዚህ በ2 ቀናት በተከፈቱት እያየነው ያለነው ነገር ሰው ምን ያህል በዛ ነው ያህል ዓመታት ሰው ስንል እንግዲህ አባትና ልጅ፣ ወንድምና እህት እንደዚህ ያጋጠሙን ናቸው። አሁን በእነዚህ 2 ቀኖች ሲገናኙ ያለው የሚሰጠው ስዕል ትንሽ ለየት ያለ ነው እና ይህን ታሪካዊ ነገር ራሱ
ታሪክ ነው። እሺ፣ በጣም ነው የማመሰግነው አቶ አብዱራህማን።
እሺ
እሺ። አሁን ደግሞ የኢትዮጵያ እስር ቤቶች ታሪክ።
ኢትዮጵያ በእስር ላይ የሚገኙ ሰዎችን ሰብአዊ መብቶች በመጣስ ሰዎችን ኢሰብአዊ በሆነ መንገድ በማሰቃየትና ሰብዕናን በሚያዋርድ ሁኔታ በመያዝ በዓለም አቀፍ ተቋማትና በሀገር ውስጥ ተቃዋሚዎች እንዲሁም በመደበኛ ዜጎቿ ስትወቀስ ቆይታለች። መንግሥቷ በምላሹ ይህንን ድርጊት ሲያስተባብል ቆይቷል። ነገር ግን በቅርቡ መንግሥት ራሱ ያቋቋመው የሰብአዊ መብት ኮሚሽንና አዲሱ ጠቅላይ ሚኒስትር አብይ አህመድ ይህንኑ የሀገሪቱን የመብቶች ጥሰት ታሪኮች እያረጋገጡ ተናግረዋል። ጠቅላይ ሚኒስትሩ ለእነዚያ ያለፉ ዓመታት የጭካኔና የስቃይ አድራጎቶች በአደባባይ ይቅርታ እስከ መጠየቅ ደርሰዋል። የመንግሥት የሽብር አድራጎት ብለውም ጠርተውታል። በተጨማሪም ከየወህኒ አካላቸው ጎድሎና ተጎድቶ የወጡ እስረኞች በሀገሪቱ ብሔራዊና የክልል ቴሌቪዥን ጣቢያዎች ጭምር ቀርበው እየተናገሩ ናቸው። የቀድሞ እስረኞቹን ስታነጋግር የቆየችው ጽዮን ግርማ የተፈቱት ሰዎች መልሰው እንዲቋቋሙ ምን አይነት ድጋፍ ያስፈልጋቸዋል፣ ድጋፉንስ ሊሰጣቸው የሚገባው ማን ነው የሚሉና ሌሎች ጥያቄዎችን አንስታ የሕግ ባለሙያና ከዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ተመራማሪ አካታ ተከታዩን ዘግባለች።
ከኢትዮጵያ እስር ቤቶች ውስጥ እስረኞች መለቀቅ ከጀመሩበት ካለፈው 6 ወር ጀምሮ እስካሁን ምን ያህል ሰዎች ከእስር እንደተለቀቁ ተጣርቶ የቀረበ የቁጥር መረጃ የለም። ምን ያህል ሰዎች ታስረው ነበር? ምን ያህልስ በእስር ቤቶች ቀሩ? ለሚሉ ጥያቄዎች ምላሽ የሚሰጥ አካልም አልተገኘም። በአንጻሩ ከእስር የተለቀቁ እስረኞች መልሶ ለመናገርና ለመስማት የሚከብድ ዘግናኝ የማሰቃየት ተግባራት እንደተፈጸሙባቸው እየተናገሩ ነው። ለማህበራዊ አካላዊና ስነ ልቦናዊ ችግር እንደተጋለጡም ይናገራሉ። እነዚህ ተፈቺ እስረኞች ተመልሰው ወደ ማህበረሰቡ በሚቀላቀሉበት ወቅት የተረጋጋ ህይወት መምራት እንዲችሉ ምን መደረግ አለበት በሚለው የውይይት መነሻ ሀሳብ 3 እንግዶች ጋብዣለሁ። ከአዲስ አበባ አቶ አመሀ መኮንንና አቶ ወንድሙ ኢብሳ የህግ ጠበቆች ሲሆኑ በአብዛኛው ከፖለቲካ ጉዳዮች ጋር በተያያዘ ለሚከሰሱ ሰዎች ጥብቅና በመቆም ይታወቃሉ። አቶ ፍስሐ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኒ ናቸው። አቶ ፍስሐ ከሚያብራሩበት ውይይቱ ይጀምራል።
እነዚህ የጸረ ሽብር አዋጅም ሆነ በሌላ እንደዚህ በተገናኘ መልኩ ታስረው የነበሩ ሰዎች የማሰቃየትና ከሲቪልና ውጭ የሆነ አያያዝ ይደረግባቸው እንደነበር ይታወቃል። ያው የመንግስት ሚዲያ አምኖታል። እዚያን ላይ እየቀረቡ እየተናገሩ ነው እና መለቀቃቸው ጥሩ ቢሆንም ብዙ መስተካከልና መደረግ ያለባቸው ነገሮች እንዳሉ ግልጽ ነው። አካላዊ ጉዳት ደርሶባቸዋል። ስነ ልቦናዊ ጉዳት ደርሶባቸዋል። ፍትህ አጥተዋል። ከመሰቃየታቸው ባል በተጨማሪ ደግሞ ተሰቃይተው በሰጡት የእምነት ቃል ወይም ደግሞ ማስረጃ ተፈርዶባቸዋል። ስለዚህ ፍትህ ያጡበትም ነገር አለ። እነዚህ ሰዎች አስፈላጊው ማህበራዊና ህጋዊ የፍትህ ጥያቄያቸው ሊመለስላቸው ይገባል ነው የምንለው። ለምሳሌ ለደረሰባቸው ጉዳት ካሳ ያስፈልጋቸዋል። ይህንን የማሰቃየት እርምጃ የወሰዱባቸው ሰዎች አስፈላጊውን ቅጣት ሊያገኙ ይገባል። ምክንያቱም ቶርቸር ወይም ደግሞ የማሰቃየት እና ኢሰብአዊ አያያዝ እንደምታውቁት ዓለም አቀፍ ወንጀል ነው። በተለይ በዚህ ደረጃ እና በዚህ በተቋም ደረጃ ሲካሄድ ዓለም አቀፍ ወንጀል የመሆን እድሉ ከፍተኛ ነው። ትልቅ ወንጀል ነው ማለት ነው። እና ይህን የፈጸሙ ሰዎች ለሕግ መቅረብ አለባቸው ነው የምንለው። ከዛ በተጨማሪ እንግዲህ ይህን እንዲካሄድ ሁኔታውን ያመቻቸ የሕግ ስርዓት አለ። ከወንጀለኛ መቅጫ ስርዓታችን ጀምሮ እስከ ጸረ ሽብር አዋጁ፣ ፍርድ ቤታቸውን፣ የዳኞች ሹመት፣ የፍርድ ቤቶች የነጻ የዳኞች ነጻነት፣ እነዚህ ሁሉ አብረው መፈተሽ አለባቸው እና አሁን የታየው ነገር ገና ጅምር ነው። ብዙ መስተካከል እንዳለባቸው ነገሮች እንዳሉ ከተጎጂዎቹ አስፈላጊው ካሳ የገንዘብ፣ የሞራል፣ የጤና፣ የማቴሪያል ሁሉ የሚደረግላቸው እንደሚገባ ነው የሚያሳየው።
አቶ ወንድሙ ኢብሳ፣ እርስዎ ለአብዛኞቹ እስረኞች ጥብቅና በመቆም ይታወቃሉ እና እስረኞቹ ከዚህ በኋላ የሚኖራቸውን የማህበራዊ ህይወትም በስራዎትም አጋጣሚ ባሉትም ግንኙነት ያውቃሉ ተብሎ ገምታልና እነዚህ የተፈቱትን እስረኞች መልሶ ለማቋቋም ምን ያስፈልጋቸዋል?
መልሶ ለማቋቋም የኢትዮጵያ ህገ መንግስት አንቀጽ 88 ንዑስ አንቀጽ 3 የሚጠቅሰውን መነሻ አድርጌ ምንድን ነው የምለው አንቀጹ የተፈጥሮና ሰው ሰራሽ አደጋዎች እንዳይደርሱ አደጋው ከደረሰ በኋላ ደግሞ ለተጎጂው መንግስት ወይም ደግሞ የሚመለከተው አካል እርዳታ ማድረግ እንዳለበት ይገልጻል። ይሄ የአገሪቷ ህገ መንግስት ነው። እንዲሁም ደግሞ የወንጀል ህግ አንቀጽ 756ም የጉዳትና የሞራል ካሳ የነገሩ ሁኔታዎች ተገቢ ሆኖ ሲገኙ ተጎጂዎቹ ደንብን በመተላለፍ ለደረሰው ጉዳት መጠየቅ የሞራል የማቴሪያል ካሳ እንዲከፈላቸው ያዛል። እንዲሁም ደግሞ የፍትሐብሔር ህጋችን 50 ዓመት ያስቆጠረውም ከ615 አንቀጽ ጀምሮ በስድብ በማዋረድ 616 617 መቀስቀስና አፈጻጸሙን ቃልን ማንሳት እንደዚህ የግል አቤቱታ በማቅረብ ሰው ሁሉ በህግ ፊት እኩል ነው በምለው መሰረትና 755 በሚያዘው መሰረት የጉዳትና የሞራል ካሳ መጠየቅ እንደሚችሉ ህጉ ያስቀምጣል። መንግስት ካሳ መክፈል አለበት። ጣጥፎቹን ለጉዳት ለህግ ማቅረብ አለበት። ኤንጂኦዎች መርዳት አለባቸው። ቤተሰቦች መርዳት አለባቸው። ደጋፊዎች መርዳት አለባቸው።
አቶ አማሃ መኮንን፣ እንግዲህ እነዚህ እስረኞች ቁጥራቸው በጣም ብዙ እንደሆነ ነው የሚገመተው። የተወሰኑ ከሚታወቁ እስረኞች ውጪ ቁጥራቸው የማይታወቁ እስረኞች ተፈተው በየቤታቸው እንዳሉ ገምታልና እነዚህን በተደራጀ መልኩ ለማገዝ ወይም ደግሞ እነዚህን በተደራጀ መልኩ ኑሯቸውን መልሰው የሚመሰሩ በትን መንገድ ለማመቻቸት ምንድን ነው መደረግ ያለበት? በማንስ በኩል ነው መደረግ ያለበት?
አመሰግናለሁ። ያው እንግዲህ ሁለቱ ቀደም ሲል ከሌሎች የተናገሩት አብዛኛውን ገልጸውታል። ደረሰው ጉዳት አሁን በእናንተ ሚዲያ በተለያየ ሚዲያ ተገልጿል። መጀመሪያ እኔ መደረግ ያለበት ምለው ሲሆን አንቺን በትክክል ገልጸሸዋል። ምን ያህል ሰዎች ናቸው የታሰሩት? ምን ያህል ሰዎች ናቸው የተፈቱት? ማን ላይ ምን ደረሰ የሚለው እንደዚህ እድል ያገኙ ሰዎች በተለያዩ ሚዲያዎች በሚናገሩበት አጋጣሚ ብቻ ሳይሆን መንግስት ራሱ ይህን ነገር በስራዬ ብሎ ማጣራት ያለበት ይመስለኛል። አንድ የተቋቋመ ኮሚሽን እንዳለ ሰምቻለሁ በመንግስት በኩል። ምናልባት ከዚህ ኮሚሽን ጋር ሌሎች ገለልተኛ ተቋማት ለምሳሌ እንደኛ ድርጅት የሰብአዊ መብት ጉባኤ የመሳሰሉ ድርጅቶች ከተቻለም ዓለም አቀፍ የሰብአዊ መብት ድርጅቶችም አግዘው አንደኛ መጀመሪያ ምንድን ነው የተፈጠረው፣ ምን ያህል ሰው ነው የታሰረው፣ ምንድን ነው በእያንዳንዱ ላይ የደረሰው ጉዳት የሚለው በደንብ መታወቅ አለበት። ይሄ ወደ ካሳ ለማሰብ መጀመሪያ ጉዳቱ በግልጽ መታወቅ አለበት። ጥሩ ነገሩ ምንድን ነው? አሁን የሚያከራክር አይደለም። ጉዳት ደርሷል በብዙ ሰዎች ላይ። ቅድም አቶ ወንድሙ ለመጥቀስ የሞከሩት በጣም ዘግናኝ ጉዳት ደርሷል። ይህ አንድ ነገር ነው፣ በጥቅሉ የሚታወቅ ነው። በዝርዝር ግን በመረጃ ሊወጣ ይገባል። አንድ ይሄ ከሆነ በኋላ ምንም ጥርጥር የለውም የፖለቲካ ውሳኔ እንደተባለው የህግ ማዕቀፎቹ አሉ። የፖለቲካ ውሳኔም ያስፈልጋል። እነዚህ ሰዎች የታሰሩት በፖለቲካ ውሳኔ ነው፣ የተፈቱት በፖለቲካ ውሳኔ ነው። በዚህ መሀል ነው ይሄ ጉዳት የደረሰባቸው እና አሁንም ለዚህ ጉዳት የደረሰባቸውን ሰዎች ለማቋቋም የፖለቲካ ውሳኔም ጭምር ያስፈልጋል።
አቶ አማሃ በጣም አመሰግናለሁ። አቶ ፍስሀ ተክሌ፣ እንግዲህ አሁን ሶስታችሁም እንዳነሳችሁት እነዚህ እስረኞች ቁጥራቸው መጣራት አለበት፣ ከዛ ግን መካስ አለባቸው። ለምሳሌ ማህበራዊ፣ ስነ ልቦናዊ፣ ህጋዊ የሆነ ድጋፍ ማግኘት አለባቸው ነው። ይህንን እንዴት ነው ወደ ተግባር የሚሸጋገረው? የመንግስት ኃላፊነት ምን መሆን አለበት? ማህበረሰቡ ምን አይነት ድጋፍ ነው ሊሰጥ የሚችለው? ሲቪል ማህበራትና ዓለም አቀፍ የሰብአዊ መብት ተቋማትስ እንዴት በተቀናጀ መልኩ ድጋፍ ማድረግ ይችላሉ? ምን አይነት አካሄድ ተግባራዊ ቢደረግ ወደ ውጤት ሊመጣ ይችላል?
ይህን በተመለከተ ያው እንደዚህ አይነት በስርዓት ደረጃ የተፈጸሙ ወንጀሎች በሚኖሩበት ጊዜ ልምድ ያላቸው ሀገሮች አሉ። ለምሳሌ የቀድሞው የሶሻሊስት ካምፕ ውስጥ የነበሩት በተለይ የምስራቅ ዩሮፕ ሀገሮች እንዴት ነው ይህን ነገር ያደረጉት? አፍሪካ ውስጥ ሩዋንዳ፣ ሳውዝ አፍሪካ እንዴት ነው ያደረጉት የሚለውን ነገር ማየት ያስፈልጋል። እና አሁን ኢትዮጵያ ውስጥ ያለው ነገር የስርዓት ችግር ነው፣ የግለሰቦች ችግር አይደለም። ምክንያቱም ምናልባት አሁን በሚዲያ ስለወጣ ተወሰኑ ሰዎችን ስለሰማን ነው እንጂ እኔ በሚሰራው እና በአጋጣሚ ነገር የማሰቃየት ተግባር በሁሉም የሀገሪቱ አካባቢ በተለይ እንደሚፈጸም ነው። እና ባለፈው አሁን ሞያሌ አካባቢ የነበሩ ሰዎችን ባናገርንበት ጊዜ የ27 ዓመት የማሰቃየት ተግባር ታሪክ ነው ሲነግሩን የነበረው። ጉድጓድ ውስጥ ይቀበራሉ፣ ማቃጠል፣ እንደዚህ በጣም ብዙ ዘግናኝ የሆኑ ነገሮች አሉ። እና ይሄ ቅድም አቶ አማሃ እንዳለው በስርዓት ደረጃ መመዝገብ መታወቅ መቻል አለበት፣ ምን ያህል ሰዎች የዚህ ቪክቲም ነበሩ የሚለው። ሁለተኛ ሌሎች ሀገሮች እንዳረጉት ደግሞ የተፈጥሮ የነበረውን ነገር እውቅና መስጠት ያስፈልጋል። በተለያየ መልኩ ፐብሊክ አፖሎጂ ወይም ይፋ ይቅርታ ከሚለው በተጨማሪ ሙዚየሞች ሊኖሩ ይችላሉ፣ ይህን የሚያስታውሱ ሀውልቶች ሊኖሩ ይችላሉ። በተለያዩ አካባቢዎች ላይ የሰዎቹን ስም ዝርዝር ግልጽ ማድረግ ያስፈልጋል። የሆነ አሁን ለምሳሌ የናዚ ታሪክ ላይ የተገደሉ ሰዎች ስም ዝርዝር ያለበት አንድ ሙዚየም አለ ጀርመን ውስጥ ለምሳሌ። እንደዚህ አይነት ነገሮችን መደረግ ያለበት የሚለውን ነገር በደንብ አስቦ ያንን ማድረግ ያስፈልጋል። ሁለተኛ ደግሞ እንዳይደገም ደግሞ ለማድረግ የሚያስፈልገውን የሕግና ሌሎች ነገሮችን ደግሞ ሪቪዥን መሰራት አለበት። ጸረ ሽብር አዋጁ ጀምሮ እስከ ወንጀል ስነ ስርዓቱ፣ ከፍርድ ቤት አቋም፣ እነዚህ ነገሮች በሙሉ ያን ሁሉ ማድረግ መቻል ያስፈልጋል። እና አንድ ተቆሞ ለምንድን ነው የተፈጠረው፣ ይህ ችግር ለምን ተፈጠረ፣ ይህንን ደግሞ እንዴት ሶልቭ እናደርጋለን የሚል ከመንግስት ከሕዝብ በዚህ ጉዳይ ላይ ከሚሰሩ ሲቪል ተቋማት ጋር መወያየት ከሌሎች ሀገሮች ልምድ መውሰድ ያስፈልጋል ነው የምለው።
አድማጮች፣ ውይይቱ አላበቃም። የውይይቱን የመጨረሻ ክፍል በነገው ምሽት ይዤ እመለሳለሁ።
የጠቅላይ ሚኒስትር አብይ ጉዞ ወደ አሜሪካና ከአቀባበል ውይይት መድረኮች አንዱ
ዶክተር አብይ አህመድ አሜሪካን በመጪው ወር ሲጎበኙ በሚያደርጉላቸው አቀባበል ላይ ኢትዮጵያውያኑ እየተነጋገሩ ናቸው። በቅርቡም የትውልድ ድልድይ የሚባል ስብስብ ቨርጂኒያ ውስጥ አድርጎት የነበረ ውይይት አስደምጠናል። ከመድረክ ያኔ የተናገሩት ዶክተር ብርሃነ መስቀል አበበ በመጀመሪያው ክፍል ካቆሙበት ሐሳባቸውን ይቀጥላሉ። የኢኮኖሚ ዋልታ
ኢትዮጵያ እያለን ሁላችንም የምታስታውሱት ጠዋት ጠዋት የኢትዮጵያ ሬዲዮ ሲከፈት የኢኮኖሚ ዋልታ ቡና ቡና ነው። ቡና የኢትዮጵያ ኢኮኖሚ ዋልታ የሆነው የውጭ ምንዛሪ ማምጫ ትልቁ ቫይክል ስለሆነ ትልቁ ኢንግሪዲየንት ስለሆነ ነው። አሁን ባለበት ሁኔታ ቡና ወይም ሁሉም የኢትዮጵያ ኤክስፖርት ኢትዮጵያ ከባይላተራል በተለይም ከዌስተርን ወርልድ የምታገኛቸውን ባይላተራል እርዳታዎች አንድ ላይ ጨምሮ የኢትዮጵያ ዲያስፖራ ወደ ኢትዮጵያ የሚልከው ሪሚተንስ ከሁለቱም ተደምሮ ይበልጣል። ይሄ ለኢትዮጵያ ዲያስፖራው በፖለቲካ ምክንያት ከኢትዮጵያ ቢሰደድም በጦርነት ከኢትዮጵያ ቢሰደድም የኢትዮጵያ የኢኮኖሚ ዋልታ ሆኗል ማለት ነው። የኢትዮጵያ ሬዲዮ አሁን መዝፈን ያለበት የኢኮኖሚ ዋልታ ዲያስፖራ ሊሆን ነው ማለት። ስለዚህ ጠቅላይ ሚኒስትሩ እዚህ ሲጎበኙ ዲያስፖራው በኢኮኖሚው በንግድም በኢንቨስትመንትም በፎሬን ከረንሲ ሪሚተንስም ፕሮባብሊ እዚህ ላይ ከሌሎች የተወሰኑ ወገኖች ጋር የመከርንበት ነው የኢትዮጵያ የዲያስፖራ ባንክ ተቋቁሞ ዳይሬክትሊ ይሄ በፎሬን ከረንሲ ያለውን ችግር ሊቀረፍ የሚችልበትና
አሁን ያለውን የዳያስፖራ ፖሊሲ ከፋፋይና ጨቋኝ ነው ያሉት ዶክተር ብርሃነ መስቀል ጠቅላይ ሚኒስትር አብይ መሰረዝ አለባቸው ብለዋል። ዶክተር ብርሃነ መስቀል ይቀጥሉና ኢትዮጵያ አሁን ያለችበት ሁኔታ በደቡብ አፍሪካ ከአፓርታይድ በኋላ እንደነበረው አይነት በመሆኑ የሽግግር ለውጥ አስፈላጊ ነው ሲሉ ይመክራሉ። የመንግስት ስራም በእውቀት መመራት አለበት ብለዋል።
የአሁኑ የሽግግር ሂደት በአብዮት የመጣ አይደለም፣ በእርስ በርስ ጦርነት የመጣ አይደለም፣ በሰላማዊ እንቅስቃሴ የመጣ ሽግግር ነው። ይሄንን ሽግግር ሰክሰስፉል ለማድረግ በኢትዮጵያ ከፍተኛ የኖሌጅ ፕሮዳክሽን ያስፈልጋል። እውቀት ፕሮዲውስ መደረግ አለበት፣ ጥበብ ፕሮዲውስ መደረግ አለበት፣ አንደርስታንዲንግ ፕሮዲውስ መደረግ አለበት። ለዚህ ደግሞ ዲያስፖራው ትልቅ አቅም አለው፣ በዚህ ኮንትሪቢዩት ማድረግ አለበት። ፐብሊክ ኢንተሌክቹዋልስ ወደፊት መጥተው አሁን እንደምናደርገው በጉዳዮች ላይ የሚነጋገሩበት ፎረም መፈጠር አለበት። ኢትዮጵያ ውስጥ የኖሌጅ ፕሮዳክሽኑ ከፍተኛ መሆን አለበት። ይሄ ማለት ምንድን ነው? ባለፉት ኦልሞስ 27 ዓመታት በኢትዮጵያ ምንም አይነት የመሰብሰብ የመደራጀት ሐሳብን የመግለጽ መብት ስለተከለከለ ኢትዮጵያ ውስጥ አይዲያ ኖሌጅ ፕሮዲዩስ እንዳይደረግ ተደርጓል። ኖሌጅ ፕሮዲዩስ ላልተደረገ የካድሬ ዘመን ነበር እስከዛሬ ነበር ነው። ኢትዮጵያ ከካድሬነት ዘመን ወደ እውቀት ዘመን መሸጋገር አለባት። ካድሬዎች ወሬ ያቀባበሉ ሀገሪቷን የሚመሩበት ሳይሆን ኢትዮጵያ በእውቀት የምትመራበት ዘመን ውስጥ መግባት አለብን። እየገባን ያለውም እዛ ይመስለኛል። ስለዚህ ከዘመነ ካድሬና ከዘመነ ሌባ እንኳን ወደ አዋቂዎች ዘመን አሸጋገራቸው። ይሄ የአዋቂዎች ዘመን ደግሞ እውቀቶች ፕሮዲዩስ ተደርጎ ለሀገር ሊጠቅም በሚችል መልኩ ወደ ፖሊሲ ቀረጻ መሸጋገር አለበት። ወደ ፖሊሲ ቀረጻ ስንሸጋገር እውቀት ካለ ፖሊሲ የለም። ምክንያቱም አገሪቷን ለሚቀጥሉት 10 አመታት 20 አመታት 50 አመታት 100 አመታት የሚጠቅሙ ፖሊሲዎች መቀረጽ አለባቸው። እነኛ ፖሊሲዎች ወደ ህግ መለወጥ አለባቸው። እነኛ ወደ ህግ የሚለወጡት ፖሊሲዎች ወደ ተቋም መለወጥ አለባቸው። ኢትዮጵያ ተቋም ላይ የምትንጠለጠል አገር እንጂ ግለሰቦች ላይ የምትንጠለጠል አገር መሆን የለባትም። ያንን ፕሮዲዩስ ለማድረግ የሚችል ተቋማትን መገንባት የሚችል የኢትዮጵያ ኢንተሌክቹዋል ፓወር ትልቅ ነው። ወደዛ ለመገስገስ ዲያስፖራውን በዚያ ፓርቲሲፔት የማድረግ ሂደቱን አጠናክሮ መቀጠል አለበት። ጠቅላይ ሚኒስትሩም ወደዚህ ሲጎበኙ እነኚህን ከላይ ያነሳዋቸውን የዲያስፖራ ፖሊሲና ከዚያ በኋላ ደግሞ ዲያስፖራውም ሆነ የተቀረው ኢትዮጵያዊ ፓርቲሲፔት ሊያደርግ የሚችልባቸውን የእውቀት የኖሌጅ ፕሮዳክሽን የፖሊሲ ዲቨሎፕመንት የኢንስቲትዩሽን ቢልዲንግ ፕሮሰስ ውስጥ መድረኮች ተመቻችተው ህዝቡ ፓርቲሲፔት ሊያደርግ የሚችልበትና ሁሉም የአቅሙን ለአገር ግንባታ ሊያውል የሚችልበትን ሁኔታ ለማመቻቸት እንዲችሉ ወደዚህ ሲመጡም በዚህ ጉዳይ ላይ እንድንወያይ ነው ሰጀስት የማደርገው። የምመክረውም ይሄንን ነው።
ቀጥለው የቀረቡት ለዶክተር አብይ አህመድ ጠንካራ ድጋፍ እንዳላቸው የገለጹት ተናጋሪ ፕሮፌሰር አለማየሁ ገብረ ማርያም የ35ኛውን የዩናይትድ ስቴትስ ፕሬዚደንት የጆን ኤፍ ኬኔዲን መልእክት አስተጋብተዋል። አብይን ደግፉ ወይ ዞር በሉ ብለዋል።
ላለፉት 13 ዓመታት ከጠቅላይ ሚኒስትር አብይ በፊት በነበረው አስተዳደር ላይ በጣም ጠንካራ አቋም ነበር መወስደው። ብዙ ሰዎችም ሀርሽ ነው ይሉኛል፣ አንድ ነገር እንኳን አመስግናቸው አታውቅም የመሳሰሉትን ነገር ነው። ግን ይህን አይነት ነገር ሊያወጡብኝ የቻሉት እነሱ ናቸው። ግን እኚህ ጠቅላይ ሚኒስትር ሲመጡ በ24 ሰዓት ውስጥ ነው የተቀየርኩት። ምክንያቱ ስለ እነሱ ማውራት አቆምኩኝ። ማውራ አሁን ስለ ወደፊት የምንገነባት ኢትዮጵያ ቢለብድ ኢትዮጵያ ምላት ህዝብ እንዴት አብሮ እንደሚሆን ጥላቻን የምናጠፋበትን እና የሚሰሩትን እደግፋለሁ፣ አብሬውትም እጓዛለሁ፣ መንገዱም መቀጠል አለበት። ያለ ምንም ምርጫ የለንም፣ አሁን ወደፊት የምንገፋበት ነው የሚል ነው። ስለዚህ መቀየር ስንጀምር ራሳችን ከውስጥ የምንቀይረው መሪያችንም የመቀየር ችሎታ ሲኖር ነው። እኚህን ሰው የማደንቃቸውና ማከብራቸው አንደኛ እንግዲህ ወጣት የእኔ ልጅ ሊሆኑ ይችላሉ፣ 42 ሊሆኑ ነው፣ እኔ 29 ነኝ። ስለዚህ ከዚህ አይነት ወጣት የዚህ አይነት ብልህነትና አስተያየት ሲመጣ ኢትዮጵያ ምን አይነት ህዝብና ማፍራት የምችላቸው ማወቅ ያለባቸው አንድ ነገር አብይ አህመድ ብቻውን አይደለም። የአብይ አህመድ አይነቶች ቃለኝ አስታውሉ ሚሊዮን አሉ፣ እድል አልተሰጣቸውም እና ነው። ግን አሁን ይወጣሉ፣ በሚቀጥሉት ወራቶች አመቶች ታወቻላቸው፣ ከየቦታው ይወጣሉ። ትናንትና ለምሳሌ ተመልከቱ፣ እነዛ ወጣቶች አንድ ሰው ክፋት ለመስራት ፖሊስ የጠበቃቸው ማን ነው? ህዝቡ ነው አይደለም? የህዝብ ፍቅር እሳቸውም ተናግረውታል። አንድ መሪ የህዝብ ፍቅር ከሌለው መሪ አይባልም፣ ባዶ ነው ነው ያሉት አነጋገራቸው ለሰምታችሁ እንደሆነ። ስለዚህ ያንን መሪ አቅፎ የሚይዘው ህዝቡ ነው። ህዝቡን ደግሞ ከመሪው ጋር እንደዚህ አይነት መገናኘት ሲኖር እያደጉ ነው ሁለቱም የሚሄዱት። መሪውም ተስፋ ይሰማዋል፣ ጥንካሬ ይሰማዋል፣ ህዝቡም ደግሞ ተስፋ ይሰማዋል። እነዛን የበለጠ ወደፊት እየገፋቸው ሊሄድ ይችላል ማለት ነው። አሁን እንግዲህ ይመጣሉ ተብሏል ጠቅላይ ሚኒስትሩ። ምንድን ነው ይዘን የምንጠብቃቸው? እስካሁን የተገነዘብኩት ነገር ቢኖር ከአንዳንድ በኩል ጥያቄና ነቀፌታ ነው። ከአንዳንዱ ጋር ከኔ አይነቱ ደግሞ ይክባቸዋል በደስታ፣ አብዛኛው ደግሞ ፌንሱ ላይ ቁጭ ብሏል። እስቲ ቆይ ይላል፣ እስቲ ይሄ ነገር ምን ይሆን እየተባለ ነው። እንግዲህ አሁን ከዚህ በኋላ ምንም እንትን የሚባል ነገር የለም። ወይ እዚህ ነን ወይ እዛ ነን። እንደ ድሮ ምንም መሀል ላይ ማዋረል የለም፣ መስፈር የለም። እና እኚህ ሰው በሚመጡበት ጊዜ እኔ በዲያስፖራ በጽሁፍም ማስታወቀው ነገር ነው፣ አንድ ነገር ማድረግ አለብን። ዝም ብለው መጥተው አዳምጦ መሄድ አይቻልም። የኢትዮጵያ ሕዝብ ቁጭ አልን እኮ እዚህ፣ እኛም አረጀን፣ እናንተ አላረጃችሁ። እኔ እንኳን ትንሽ እንዳልኳቸው 29 ነኝ። ስለዚህ በሚመጡበት ጊዜ ምንድነው ምንሰጣቸው? መተው እኛን አስደስተው እንደሄዱ አይደለም። እኔ አንድ ተጨባጭ ነገር ይዘው እንደሄዱ ነው ፈልገው። አሁን ብራኖ ስለማ አንዳንድ የተከሳቸው ነገሮች አሉ። ስለዚህ የኛ አጀንዳ ምንድነው? ምንድነው ጥያቄ ያለን? ከሳቸውስ ምንድነው ምንጠይቃቸው? ምንድነው ማድረግ ምንችለው? ያው የምትከታተሉን ታውቃላችሁ፣ ሜሞራንደም የሚል ሲሪስ ፈጥሬ ብዙ እየተናገርኩ አለ። አንደኛው ነገር ምንድነው? አብይን አጠይቁ፣ ስለ ኢትዮጵያ ምን እንደሚያደርግ ራሳችሁን ጠይቁ። ምንድነው እኔ ማደርገው ለኢትዮጵያ የሚባለው ነው ጥያቄ ለኔ። አብይ የሚያደርገው ድርሻ አለ? አብይ የራሱን ድርሻ ያደርጋል። የእኛስ ድርሻ ምንድነው? አስቡ እስኪ፣ አንድ ወጣት የ42 ዓመት ወጣት የመቶ ሚሊዮን ሰው ችግር፣ የመቶ ሚሊዮን ሰው ተስፋ፣ ፍርሃት፣ ጭንቀት እንዴት ተሸክሞ ይችላል? እስቲ አስቡት። እንደኛስ ምኑ ላይ ነው የምንካፈለው? እንደ እኮ መቆም ያስፈልጋል። ተነስተን እንደ ካቢ ጋር ነኝ ያለው ምንም ቢቀር ቲሸርት እንኳን እንደዚህ ለብሶ መቆም ያስፈልጋል።
በሌላ ዝግጅት ይቀጥላል ይህ ውይይት። ክቡራትና ክቡራን አድማጮች፣ ቴክኒሽያን ኦድሬስ ሬጂስ፣ ፕሮዲውሰር ንጉሡ ታምሬ፣ የዌብና ማኅበራዊ መገናኛ ፕሮዲውሰሩ አበባየሁ ገበያው፣ የምሽቱ ስርጭት ዋና አዘጋጅ ሰሎሞን ክፍሌ፣ እንዲሁም ያስተናገድናችሁ አዳነች ፍስሐዬና ሰሎሞን አባተ በዚሁ እንሰናበታችኋለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና እደሩ።